ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 20 2014 ዓ.ም ዝግጅታችን ጀመረ።
ቻይና በኢትዮጵያ ኢኮኖሚ ውስጥ ያላት ሚና ምን ይመስላል?
የቻይናው ብድር ከወርልድ ባንክ ጋር ሞሮ ለተመጣጣኝ ነው ማለት ይችላል። ሁለቱ ተመጣጣኝ ነው ያላቸው። ስለዚህ ለኢትዮጵያ ጂኦፖለቲካሊ ወርልድ ባንክም ኢምፖርታንት ነው፣ ቻይናም ኢምፖርታንት ነው ማለት ነው። ምክንያቱም የመንግስትን ኢንቨስትመንት ፕሪቲ ማች እነዚህ ሁለት ወገኖች ናቸው ፋይናንስ የሚያደርጉት። የወርልድ ባንክ ስል ያው ከጀርባው የምዕራብ ሀገሮች አሉ፣ አሜሪካ እና አውሮፓ፣ ኖርዝ አሜሪካ፣ ጃፓን ምናምን አሉ ማለት ነው።
የሰማችኋቸው በኢትዮጵያና ቻይና ግንኙነት ዙሪያ ካነጋገርናቸው የምጣኔ ሀብት ባለሙያዎች መካከል አንዱ የሆኑትን ፕሮፌሰር አለማየሁ ገዳን ነበር። በዚህ ዙሪያ ሰፋ ያለ ትንታኔ ይኖረናል።
ይህ ነገር በጣም ትኩረት የሚሻ ነገር ነው። ከሀገር ውጭ ከሚመጣው ድጋፍ ይልቅ ከሀገር ውስጥ የሚሰበሰበው እርዳታ አስፈላጊ ነው፣ ምክንያቱም ተጎጂዎችን በፍጥነት ለማድረስ የሚያስችል ነውና። አሁን ግን ይህ ድጋፍ በጣም ተዳክሟል፣ የለም በማለት የሚቻልበት ደረጃ ላይ ነው ያለው።
አሁን ደግሞ የሰማችሁት አራፋት አቡበከር ይባላል። በኦሮሚያ ክልል የሚንቀሳቀሰው የሶፍ ዑመር ወጣቶች ማህበር ስራ አስፈጻሚ ነው። በኢትዮጵያ ከፍተኛ ጉዳት እያደረሰ ላለው ድርቅ የሚሰጠው የሀገር ውስጥ ሰብአዊ ድጋፍ መቀነስ ዙሪያ ዘገባ ይኖረናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ በሁለት ሳምንት አንዴ እሁድ ምሽት ወደ እናንተ የምናደርሰው የመስታወት መሰናዷችን ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። እንደ አዲስ ያገረሸው የሰሜን ኢትዮጵያ ጦርነት ቀጥሏል። የኢትዮጵያ መንግስት ትናንት ባወጣው መግለጫ የህዝብ ፍጅትን ለማስወገድ ሲል ከአማራ ክልል ሰሜን ወሎ ዞን ቆቦ መውጣቱን ገልጸዋል። በሌላ በኩል ዛሬ ምሽት ጀምሮ በቆቦ ከተማ ዙሪያ በኢትዮጵያ መንግስት ኃይሎችና በህወሓት ኃይሎች መካከል ውጊያ እየተካሄደ መሆኑን የሚጠቁሙ መረጃዎች እየወጡ ናቸው። ከተማዋ በአሁኑ ሰዓት ዳግም በኢትዮጵያ መንግስት ቁጥጥር ስር ስለመሆኗ በእርግጠኝነት መጠቆም ያልቻሉ መረጃዎችም ወጥተዋል። የአሜሪካ ድምፅ ያነጋገራቸው በቆቦ አቅራቢያ የሚገኙ ነዋሪዎች ማምሻውን በአካባቢው ከፍተኛ የተኩስ ድምፅ እየተሰማ መሆኑን ገልጸዋል። ይሄ ዘገባ እስከተጠናቀረበት ጊዜ ድረስ ከኢትዮጵያ መንግስትም ሆነ ከህወሓት በኩል የወጣ መረጃ የለም። በሌላ በኩል ትናንት ከቀኑ 9 ሰዓት አካባቢ የህወሓት ኃይሎች ቆቦ ከተማን መቆጣጠራቸውን ለአሜሪካ ድምፅ በስልክ አስተያየታቸውን የሰጡ አንድ እናት ገልጸዋል። ስማቸው እንዲጠቀስ ያልፈለጉ እኚሁ እናት በከፍተኛ ስጋት ውስጥ መሆናቸውንም ተናግረዋል። የኢትዮጵያ መንግስት ኮሚኒኬሽንስ አገልግሎት ሚኒስትር በትናንትናው ዕለት ባወጣው መግለጫ ህወሓት ከፍተኛ ቁጥር ባለው የሰው ኃይል ቆቦ ከተማን ከብዙ አቅጣጫዎች እያጠቃ መሆኑን ገልጾ በከተማ ውስጥ ሰርጎ ገቦችን በማስገባት የህዝቡን ደህንነት አደጋ ውስጥ በሚያስገባ መልኩ የከተማ ውስጥ ውጊያ ለማድረግ የሚያስችል ሁኔታ እየፈጠረ ነው ብለዋል። መግለጫው አክሎም የህዝብን ፍጅት ለማስወገድ ሲባል የመከላከያ ኃይል የቆቦ ከተማን በመልቀቅና ወደኋላ መጥቶ ለመከላከል የሚያስችለውን ወታደራዊ ይዞታዎች ለመያዝ መገደዱን ጠቅሰዋል። በዚህ ምክንያት ቆቦ ከኢትዮጵያ መንግስት ቁጥጥር ውጪ መሆኗን አስታውቆ ነበረ። የትግራይ ሰራዊት ወታደራዊ ኮማንድ የተባለው አካል ሰሞኑን ባወጣው መግለጫ የአማራ ልዩ ኃይል ክፍለ ጦሮች፣ የወሎ ፋኖና ሚሊሻዎች ከፌዴራል መከላከያ ኃይል አካላት እግረኛ ዞችና ሜካናይዝድ ክፍለ ጦሮች ጋር በመሆን ጦርነት እንደከፈቱበት ይፋ አድርጎ ነበረ። የአማራ አፋርና የኦሮሚያ ክልላዊ መንግስታት አሸባሪ ሲሉ የገለጹት ኃይል ሰነዘሩ ያሉትን ወታደራዊ ጥቃት አውግዘው መግለጫ አውጥተዋል። ህወሓት እርምጃዎቹ በትግራይ ህዝብ ላይ ተከፍተዋል ያለውን ጦርነት ለመቀልበስ እንደሆነ በተለያዩ ጊዜያት ሲናገር መቆየቱ አይዘነጋም። አድማጮቻችን፣ ይህ ዘገባ ሌሎች መረጃዎች ተካተውበት በነገው ዕለት በዝርዝር ይቀርባል። ዘገባው የመስፍን አራጌ ነው። የባህር ዳር ዩኒቨርሲቲ ለሀገር ውለታው ለዋላቸው ኢትዮጵያውያን የክብር ማዕረግ ሰጥቷል። የባህር ዳር ዩኒቨርሲቲ ትናንት ረፋዱ ላይ ከ6000 በላይ የሚልቁ ተመራቂዎችን ባስመረቀበት ስነ ስርዓት ላይ ለሀገርና ለወገን ውለታው ለዋላቸው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰሜን ወሎና የኦሮሞ ብሔረሰብ አስተዳደር ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስና ለውቋ አትሌት ለኮማንደር ደራርቱ ቱሉ የክብር ዶክትሬት አበርክተዋል። ብፁዕ አቡነ ኤርሚያስ ለዚህ የክብር ዶክትሬት ማዕረግ የታጩት ባለፈው ዓመት በሰሜኑ የሀገሪቱ ክፍል በተከሰተው ጦርነት ወቅት የአባታዊነት ኃላፊነታቸውን የተወጡበት መንገድ ለብዙዎቹ አርአያ የሆነና ሰብአዊነትን ያስቀደመ ሆኖ መገኘቱ እንደሆነ የዩኒቨርሲቲው ሴኔት ይፋ አድርገዋል። ከልጅነቷ ጀምሮ በአትሌቲክሱ ዘርፍ የሀገሯን ብሎም የአፍሪካን ስም በዓለም መድረክ አስጠርታለች፣ አሁንም ትውልድን በፍቅር ለመቅረጽ ትታታራለች ሲል በተመሳሳይ የዩኒቨርሲቲው ሴኔት ለአትሌት ኮማንደር ደራርቱ ቱሉ የክብር ዶክትሬት ሰጥተዋል። ዘገባው የአስቴር ምስጋናው ነው። ዓለም አቀፉ መርማሪዎች ለአደጋ የተጋለጠውን የዩክሬን ዛፓሪዥያ የኒውክሌር ማብላያ ጣቢያ በሚመጡት ቀናት ለመፈተሽ ተሰናድተዋል። የመርማሪዎቹ እቅድ የተሰማው በጣቢያው አቅራቢያ በትናንትናው ዕለት አዲስ ጦርነት መቀስቀሱ እየተነገረ ባለበት ሰዓት ነው። ከተባበሩት መንግስታት ዓለም አቀፉ የአቶሚክ ኃይል ድርጅት የተውጣጡት ባለሙያዎች ጣቢያውን በቀጣዩ ሳምንት እንደሚጎበኙ የዩክሬን ኃይል ሚኒስቴር አማካሪ ላና ዘርኬል አስታውቀዋል። የዓለም አቀፉ አቶሚክ ኃይል ድርጅት ኃላፊ ራፋኤል ማሪያኖ ግሮሲ የአደጋ ስጋት እንዳለ በማስጠንቀቅ ጣቢያውን በቀጣይ ጥቂት ቀናት ሊመረምሩ እንደሚፈልጉ መናገራቸው ተጠቅሰዋል። ባለስልጣናት ግዙፉ የኒውክሌር ጣቢያ በመሳሪያ ቢመታ ሊከሰት በሚችለው የራዲዮ አክቲቭ ጨረር ማፈትለቅ ጋር በተያያዘ ሞስኮ የዓለም አቀፉን ተቋም ስራ እንደምትደግፍ፣ ነገር ግን ከጦርነት ነጻ የሆነ ቀጠና ለመፍጠር ወታደሮቿን ከስፍራው ለማስወጣት ፈቃደኛ እንዳልሆነች አስታውቃለች። የዩክሬንና የሩሲያ ኃይሎች በአውሮፓ በግዝፈቱ ወደር በማይገኝለት ጣቢያ ላይ የመድፍ ጥቃት በማድረስ ረገድ አንዳቸው አንዳቸውን ሲከሱ ሰንብተዋል። መቀመጫውን ሶማሊያ ውስጥ ያደረገው ከአልቃይዳ ጋር ትስስር ያለው እስላማዊው የታጣቂዎች ቡድን አልሸባብ በኬንያ ላይ አዲስ የዛቻ መግለጫ አውጥተዋል። ቡድኑ ኬንያ ወታደሮቿን ከሶማሊያ እስካላስወጣች ድረስ በሀገሪቱ ላይ ጥቃት እንደሚቀጥል አስታውቀዋል። አልሸባብ በእንግሊዝኛ ቋንቋ ባወጣው መግለጫ የኬንያ ከተሞች ላይ ያነጣጠረ ጥቃት እንደሚፈጽም አስጠንቅቀዋል። የኬንያ መንግስት የሙስሊሞችን ምድር ወረራ ካስቀጠለ በሀገሪቱ ውስጥ ጥቃት መፈጸሜን እቀጥላለሁ ብለዋል። መሬታችንና ሕዝባችን ከጉልበተኛው የኬንያ ወረራ መከላከላችንን እንደምንቀጥል ሊታወቅ ይገባል ሲልም አክለዋል። አልሸባብ መቀመጫውን ሞጋዲሾ ላይ ያደረገው የራድ ሰላም ጥናት ተቋም ኃላፊ የሆኑት መሐመድ ሁሴን ጋስ ኢትዮጵያ ውስጥ በቀጠለው የእርስ በርስ ጦርነት ምክንያት በቀጠናው አለመረጋጋት መባባሱን ጠቅሰው በቅርቡ በኢትዮጵያ ሶማሌ ክልል ላይ ቡድኑ የከፈተው ጥቃት በሶማሊያ ውስጥና ከሶማሊያ ውጪ ለመስፋፋት ያለው ፍላጎት ማየሉን አመላካሽ መሆኑን ለአሜሪካ ድምፅ በስልክ አስረድተዋል። አድማጮች፣ ለምሽቱ የነበሩን ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭታችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ነሐሴ 20/2014 ዓ.ም መስታወት ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት።
ቻይና አፍሪካ ውስጥ ያላትን ተጽዕኖ ለማሳደግ ጥረት ማድረግ ከጀመረች ቆይታለች። እንደ ምሳሌም እንደ አውሮፓውያን አቆጣጠር በ1970 ዓ.ም ታንዛኒያና ዛምቢያን የሚያገናኝና በሁለቱ ሀገራት መካከል ያለውን የንግድ ስርዓት በከፍተኛ ሁኔታ ያቀለለውን ታዛራ የተሰኘውን የባቡር መንገድ ቀዳሚ ተጠቃሽ ነው።
ልክ ነው። ቻይና ከኢትዮጵያ ጋር ያላትን የኢኮኖሚ ግንኙነትም እንዲሁ ማሳደግ ከጀመረች ቆይታለች። እንደውም አንድ በጆን ሀፕኪንስ ዩኒቨርሲቲ በአፍሪካ የቻይና ፖሊሲን የሚያጠናው ተቋም እንዳመለከተው እንደ ኤሮፓ አቆጣጠር ከ2000 እስከ 2018 ኢትዮጵያ ከቻይና 13.7 ቢሊዮን ዶላር ብድር ወስዳለች።
በተጨማሪም ደግሞ ኢትዮጵያ ውስጥ ከ1.5 ቢሊዮን ዶላር በላይ የሚያወጡ ከ500 በላይ የቻይና ቢዝነስ ድርጅቶች መኖራቸውንም መረጃዎች ያመለክታሉ። ታዲያ ደረጃ፣ አንተም የዚህ ግንኙነት አዎንታዊና አሉታዊ ገጹ ምንድን ነው የሚለውን ለማሳየት የተለያዩ ባለሙያዎችን አነጋግረሃል። ሙሉውን ከዘገባው እንከታተል።
አፍሪካን በንግድ ለመቆጣጠር ፍላጎት አላት የተባለችው ቻይና እንደ ኢትዮጵያ ያሉ አገሮችን በከፍተኛ ዕዳ ጫና ስር በመክተት ከፍተኛ ተጽዕኖ ለመፍጠር እየሞከረች ነው የሚል ስጋት ይደመጣል። ቪኦኤ ያነጋገራቸው የምጣኔ ሀብት ባለሙያዎች ስጋቱን የሚጋሩ ቢሆንም እንደ ቻይና ባሉትና በምዕራባውያን አገሮች መካከል ባለው ፉክክር ኢትዮጵያ ተጠቃሚም ሆነ ተጎጂ ልትሆን የምትችልበት መንገድ መኖሩን ያብራራሉ። ምንም የሚያሰጋ ነገር አለመኖሩንም ያብራሩልን ባለሙያዎችም አሉ። በአፍሪካና ቻይና ግንኙነት ላይ ሁለት መጽሐፎችን ማሳተማቸውንና የተለያዩ በርካታ ጥናታዊ ጽሑፎችን ማቅረባቸውን የገለጹት የምጣኔ ሀብቱ ባለሙያ ፕሮፌሰር አለማየሁ ገዳ ኢትዮጵያ ከቻይና ብቻ ሳይሆን ከምዕራባውያን አገሮችና እነሱ ያስተዳድሯቸዋል ካሏቸው ዓለም አቀፍ ተቋማት የተገኙ ብድሮችን በማነጻጸር እንደሚከተለው ያስረዳሉ።
አይ ቲንክ ቁጥሩ ወደ 20 የውጪ ብድራችን ወደ 29 ቢሊዮን አካባቢ ነው። ግን የቻይናው ፕሮባብሊ ግማሹ ቢሆን ነው። ከዚህ ውስጥ ግማሹ ቢሆን ነው ዩ ኖ እስከ 16 ቢሊዮን ምናምን ሊደርስ ይችላል። ቻይናው ግማሹ ያህል ነው። ጠቅላላ የብድሩን ፕሮፋይል ስታዩ በጣም ኢምፖርታንት አበዳሪዎች ወርልድ ባንክ እና የምዕራብ ሀገሮች ናቸው። የምዕራብ ሀገሮች ኢንዲቪዥዋሊ ባይላተራል ሳይሆን በወርልድ ባንክ በኩል የሚሰጡት በጣም በጣም ብዙ ነው። ስለዚህ የቻይናው ብድር ከወርልድ ባንክ ጋር ሞሮ ለተመጣጣኝ ነው ማለት ይችላል። ሁለቱ ተመጣጣኝ ነው ያላቸው። ስለዚህ ለኢትዮጵያ ጂኦፖለቲካሊ ወርልድ ባንክም ኢምፖርታንት ነው፣ ቻይናም ኢምፖርታንት ነው ማለት ነው። ምክንያቱም የመንግስትን ኢንቨስትመንት ፕሪቲ ማች እነዚህ ሁለት ወገኖች ናቸው ፋይናንስ የሚያደርጉት። የወርልድ ባንክ ስል ያው ከጀርባው የምዕራብ ሀገሮች አሉ፣ አሜሪካ እና አውሮፓ፣ ኖርዝ አሜሪካ፣ ጃፓን ምናምን አሉ ማለት ነው። ምክንያቱም የእነሱ እንደምታውቀው ቮቲንግ ፓወራቸው ወርልድ ባንክ ውስጥ ስልክ ስለሆነ እነሱ አቁም ካሉት ሊያቆም ይችላል ወርልድ ባንክ እና አይኤምኤፍ። ስለዚህ ወርልድ ባንክ እና አይኤምኤፍ ልክ እንደ ምዕራብ ወኪል ብትወስዳቸው የቀረው ደግሞ ቻይና ነው። ስለዚህ ሁለቱም ግሩፖች ፋይናንስ ያደርጋሉ። ስለዚህ የቻይና ፋይናንሲንግ በጣም ኢምፖርታንት ነው ለአገሪቷ፣ ምንም ጥያቄ የለው።
በኢትዮጵያና በቻይና መካከል ያለው የንግድ ግንኙነት እያደገ የመጣ ሲሆን ኢትዮጵያ ወደ ቻይና የምትልከው የውጭ ንግድ እንደ ኤሮፓ አቆጣጠር በ2020 ከነበረው ጋር ሲነጻጸር የ2021ዱ በ8% ማደጉ ተገልጿል። በዚያው 2021 ዓመት ወደ ኢትዮጵያ የገቡ የቻይና የውጭ ባለሀብቶችም ቁጥር ከ2020 ጋር ሲነጻጸር በ346% ማደጉ ተመልክቷል። ቻይና እንደ መንገድና ሌሎች መሰረተ ልማቶችም ላይ በስፋት እየተሳተፈች መሆኑ የሚታወቅ ሲሆን እነዚህ ቻይና በኢትዮጵያ ብቻ ሳይሆን በአፍሪካ ያላትን ጠንካራ ፍላጎት ያመላክታሉ። በኢትዮጵያ በኩልስ ከቻይና ጋር ያለውን እንዲህ ያለ የኢኮኖሚ ግንኙነትና ወዳጅነት መፍጠር የተጀመረው መቼ ነው? ጥቅምና ጉዳቱስ ምንድን ነው? ፕሮፌሰር አለማየሁ ገዳ ይመልሳሉ።
መጀመሪያ እዚህ ነገር ላይ የገባንበት የበፊቱ ኢህአዴግ ልማታዊ መንግስት የሚለውን ነገር ሲጀምር ፕሪቲ ማች 2000 አካባቢ ፈረንጆቹ ማለት ነው ትልቅ ኢንቨስትመንት በሁለት ፕላኖች ማድረግ ጀመረ። አንደኛው ግሮዝ ኤንድ ስትራክቸራል ትራንስፎርሜሽን አንድ፣ ሁለተኛው ደግሞ ጂታፕ ይሉታል፣ ግሮዝ ኤንድ ትራንስፎርሜሽን ቱ ይላል። ሶ በአማርኛ ምን ማለት ነው? እድገትና የመዋቅራዊ ለውጥ ቁጥር አንድ እና ቁጥር ሁለት ብሎ የጀመረው ነው። ያ የእድገት ስትራቴጂ ትልቅ ኢንቨስትመንት ይፈልግ ነበረ። ምክንያቱም ኢኮኖሚውን በ10-11% ማሳደግ ነበር የሚፈልጉት። ስለዚህ ትልቅ ኢንቨስትመንት ይፈልጋል። በዚህ ምክንያት ስታየው በአማካይ ከ35-40% የሀገሪቱ ገቢ ወይም ጂዲፒ የምንለው የዛ ሀገሪቱ ገቢ ለኢንቨስትመንት ይውል ነበር። ግን የሀገሪቱ ቁጠባ መንግስት የሚልህ ወደ 22 አካባቢ ይላል። እኔ 10 አካባቢ ነው የምለው። እንደ አቨሬጅ የሁለታችንን ውሰድና 15 አካባቢ ቢሆን በ15% ቁጠባ እያረግ ኢንቨስት የምታደርገው ግን ከ35-40% ሲሆን ያለው ክፍተት በጣም ትልቅ። ያንን ክፍተት የምንሞላው ከቻይኖች እና ከዓለም ባንክ እና የምዕራብ ድርጅቶች በምናገኘው ብድር ነበረ። ስለዚህ አንድኛ የገባንበት ይሄ ነው። ከገባንበት በኋላ የቻይናው ላይ አሁን እንዳልኩ ፎከስ እናደርግና የቻይናው ምንድነበረ ጥቅሙ ምንድነበረ ጉዳቱ ስንል ጥቅሙ ምንድነው? ትልልቅ የመንገድ ስራዎች፣ ትልልቅ የኢንፍራስትራክቸር ወይም የመሰረተ ልማት ፋይናንስ የሆነው በቻይና እንደው አንዱ ኤግዛምፕል ብትወስድ ኢትዮ ቴሌኮም ብትወስድ መጀመሪያ አይ ቲንክ 1.5 ቢሊዮን ሰጡንና ዚቲኢ የሚባለው የቻይና ካምፕኒ ሰራ። 2-3 ዓመት ከሰራ በኋላ እንደገና ወደ 3.5 ቢሊዮን መጡ። ጠቅላላ የምታየው የቴሌ መሰረተ ልማት ፋይናንስ ቢሆነው በቻይና ነው። በሮድ ሴክተር አንድ ሌላ ያጠናው ጥናት ነበር። በሬድ ሴክተር እስከ 70% የሚሆነውን እኔ ባጠናሁበት ጊዜ ቻይኖች ነበረ ፋይናንስ የሚያደርጉት ብቻ ሳይሆን ረንም የሚያደርጉት።
በአርሲ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አደም ፈቶ ግንኙነቱ ሌላም ተጨማሪ ምክንያት ያለው መሆኑ መሆኑን በመግለጽ በኢትዮጵያ የለውጥ ጊዜ ከተባለው ጊዜ ከ2012 በኋላ እንደገና ተጠናክሮ እየቀጠለ መምጣቱን ያብራራሉ።
እንግዲህ እንደምናውቀው ብዙ የኤዥያ ሀገሮች ቻይናንም ጨምሮ ባለፉት 40 50 60 አመታት ፈጣንና አስተማማኝ የሆነ እድገት ያስመዘገቡ እንደነበር ይታወቃል። በአንጻሩ ደግሞ ኢትዮጵያን ጨምሮ አብዛኛው የአፍሪካ ሀገሮች በተለይ ሰብሳራን አፍሪካ የተሳራ በታች ያሉ ሀገሮች ደግሞ የኢኮኖሚ እድገታቸው ከቻይናዎቹ ከኤዥያዎቹ በዚህ ኤዥያን ታይገርስ ይባላሉ ከነሱ ጋር ሲነጻጸር አነስተኛ ሆኖ ቆይቷል። በተለይ አሁን ይሄ ሴንቸሪን ከጀመርን ወዲህ በቻይናና በአፍሪካ መካከለ ያለው ግንኙነት እጅግ በጣም እያደገ መጥቷል። በተለይ ከ2012 የፓራዳይም ለውጥ ተከትሎ በንግድ በእርዳታ ሊሆን ይችላል በኢንቨስትመንት በመሳሰሉት በቻይናና በአፍሪካ መካከለ ያለው ግንኙነት እየጨመረ ሄዷል። እንግዲህ የኢትዮጵያም የተለየ አይደለም። አንድ የአፍሪካ ሀገር ስለሆነች በኢትዮጵያና በቻይና መካከለ ያለው ግንኙነት እንደዚሁ እየቀጠለ ሄዷል። እንግዲህ በቻይናና በኢትዮጵያ እንዲሁም በአፍሪካ ያለው ግንኙነት እያደገ መሄዱ ለሀገራችን እንግዲህ ይዞ የሚመጣው በጎ ነገሮች አሉ። እንደዚሁም አንዳንድ ምናልባት በእኛና በቻይና መካከል ያለውን ግንኙነት ደግሞ በጥንቃቄ ካልያዝ ነው አንዳንድ አደጋዎችም ሊኖሩት ይችላሉ።
ከ30 በላይ አመታት በዓለም ባንክ ውስጥ ያገለገሉት የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ በኢትዮጵያና በቻይና መካከል ያለው ግንኙነት በሁለቱ አገሮች አይን ሲታይ ምን እንደሚመስላቸው ሲገልጹ እንዲህ ይላሉ።
በኢትዮጵያና በቻይና መካከል ያለው ግንኙነት በቻይና በኩል ሲታይ ጂኦፖለቲካል የሆነ ይመስላል። በኢትዮጵያ በኩል ሲታይ ግን እኔ ስመለከተው የልማት ትብብር ግንኙነት የያዘ መሰረታዊ የሆነ ብዙ ለውጦችን የሚያመጣ ነው እና ከዚህ አንጻር ነው የምመለከተው። ቻይና የኢትዮጵያ የልማት አጋር ናት በሚል ነው ቻይና ኢትዮጵያን የመረጠችበት። ምክንያቱም አንከር ካንትሪ መሰረታዊ አገር እናት ብላ ነው ቻይና ከድሮ ጀምሮ የማስታውሰው። አሁንም ማዕከላዊ የሆነች ሀገር ናት የሚለው አቋሟ የቻይና ጂኦፖለቲካል ስትራቴጂክ የሆነ አስተያየት ያላቸው ይመስለኛል። እኔ ስመለከተው
የቻይናውን የኢኮኖሚ ግንኙነትና አቀራረብን ከምዕራባውያን የሚለየው ነገር አለ የሚሉት ፕሮፌሰር አለማየሁ ገዳ ኢንቨስትመንትና ፋይናንስን በዋነኝነት ያነሳሉ።
እንግዲህ የቻይና አፕሮች ምንድን ነው ከምዕራቡ የሚለየው? ኢንቨስትመንቱ የመንግስት ነው። የመንግስት ስለሆነ ፋይናንስ ይፈልጋል መንግስት። ስለዚህ ቻይና ካምፓኒዎች ይጫረቱና ከነ ፋይናንሱ ይመጣሉ። ስለዚህ ለእኔ ከሰጣችሁኝ እኔ ብሩንም አመጣለሁ ይላሉ። መንግስት ያው የቻይና መንግስት በስትራቴጂ ደረጃ ጎይንግ ግሎባል የሚባል ስትራቴጂ ያለው ሁሉንም የሀገሪቱን ትልልቅ ካምፓኒዎች ማለትም የመንግስት የሚሆኑ ቪቲ የሚባለው ትልቁ የቴሌኮም ካምፓኒ ፕሪቲ ማች የመንግስት ነው። ሁዋዌ ደግሞ በብዛት የግል ነው። ስለዚህ ሁሉም የቻይና ካምፓኒ የግልም ይሆን የመንግስት ጎይንግ ግሎባል ወደ ግሎባል ከሄዱ የፋይናንስ የድጎማ የስትራቴጂ ድጋፍ መንግስት ይሰጣቸዋል። ለዚህ ቆንጆ ደግሞ ኤግዚም ባንክ ኦፍ ቻይና የሚባል ባንክ አላቸው። ኤክስፖርት ኢምፖርት ባንክ ቻይና ይባላል። እነዚህ ድርጅቶች ወደ ኢትዮጵያ ሲመጡ ዚቲኢን ፋይናንስ ያደርጋቸዋል። ይሄ ኤግዚም ባንክ ኦፍ ቻይና ፋይናንስ ያደርጋቸዋል ማለት ነው። ስለዚህ አንድ ፋይናንስ ይዘው ስለሚመጡ የኢትዮጵያ መንግስት ይመርጣቸዋል። ከምዕራቡ አንጻር ሲታይ የምዕራብ ካምፓኒዎች ይዘው አይመጡ። ሁለት ከምዕራብ ካምፓኒዎች አንጻር ሲታዩ በጨረታ ላይ ትንሽ ዋጋ ነው የሚሰጡት እነዚህ። ስለዚህ የምዕራብን ካምፓኒ አትመርጥም፣ እነሱን ትመርጣለን።
ቻይና በአገር ውስጥ የፖለቲካ ጉዳዮች ጣልቃ የማትገባ መሆኑንም ከምዕራባውያን እንደሚለያት ፕሮፌሰር አለማየሁ አክለው ይገልጻሉ።
ሶስት የቻይና በአገርን ፖሊሲ ላይ ጣልቃ አይገባም። ዲክታተር እንኳን ብትሆን ሂውማን ራይት እንኳን አቢዩዝ ብታደርግ አያገባውም፣ አልገባም ነው የሚለው። ምዕራቦቹ ያገባናል ነው የሚሉት ቢያንስ ኦነር ዳረኛ ዲሞክራቲክም ስለሆኑ ዲሞክራቲክ ስለሆነ ሀገራቸው ትሰም ዲግሪ አካውንተብል ናቸው። ሁል ጊዜ ማለት አይደለም፣ እነሱም የሚጨፈጭፍ ቦታ ሂውማን ራይት አቢዩዝ የሚያደርግ ቦታ ኢንቨስት ያደርጋሉ። ግን አትሊስት በፕሮፓጋንዳ ደረጃ አንድ ዲሞክራቲክ ከሆነ እንደዚህ ከሆነ አንግባም ይላሉ። ግን ብዙ ጊዜ ከጀርባው የራሳቸው ኢንትረስት ካለ ይገባሉ። ግን ሰፊው ህዝብ አያውቅም። ያው ምዕራብ ያለው ሰፊው ህዝብ ይህን ላያውቅ ይችላል። ግድ ስለዚህ እነዚህ ሰዎች ገቡ፣ ጥሩ ነገር አምጥተውልናል። በዚህ አንጻር ማለት ነው በኢንፍራስትራክቸር በተለይ እንደነገርኩ በመንገድ ስራ፣ በቴሌኮም፣ በመሳሰሉት እንደገና ደግሞ ማንፋክቸሪንግ ሴክተር ላይ በጣም ደግሞ የሚገርመው ከቻይና የሚመጣ የውጭ ቀጥተኛ ኢንቨስትመንት ከነዚህ ጋር ተያይዞ ይመጣል። አንዳንዴ ከሌላው አፍሪካ በተለየ እኛ ሀገር ማንፋክቸሪንግ ላይ የሚገባው በተለይ ፓርኮቹ ላይ አሁን የምስራቅ ኢስተርን ኢንዱስትሪያል ፓርክ የምንለዋለ የቻይናዎች ፈርሙት ሌላ ሀገር ላይ ብዙ ጊዜ የቻይና ኤፍዲአይ የሚሄደው ሪሶርስ ሴክተር ላይ ነው። ኢትዮጵያ ላይ ደግሞ ኢንትረስቲንግ የሚያደርገው ማንፋክቸር ሎ ሌበር ኢንተንሲቭ የሆነ ብዙ የሰው ኃይል የሚጠቀም ማንፋክቸሪንግ ላይ ይገባል። ኦኬ፣ ፓርትሊ ይሄ እንትኑን ለመጠቀም ነው። ምክንያቱም ለምሳሌ የታዳጊ ሀገር እንደ ኢትዮጵያ አይነቱ ኦፖርቹኒቲ አሁን ከምዕራቡ ጋር የኛ መንግስት ቅራኔስ ባይገባ ኖረው ይሄ አገዋ የሚባል ነበረ አሜሪካን ሀገር ለምሳሌ። ስለዚህ የአገዋ ይሄ አፍሪካን ጋፕ ኤንድ ኦፖርቹኒቲ አክት የሚሉትን እሱን ለመጠቀምም ቻይኖቹ ኢትዮጵያ ውስጥ ቢያደርጉና ኤክስፖርት ቢያደርጉ ሊጠቀሙ ስለሚችሉ አንዱም የሚያማልላቸው እሱ ነው። ሁለተኛ ሌበር ኮስቱም ያማልላቸዋል። ሌበር ኮስት የሰው ኃይል የወጪ ቻይና ውስጥ በአማካይ $500-$600 ገደማ ነው። እኛ ጋር ባለፈው የሰራሁት ጥናት $35-$40። ስለዚህ በጣም ብዙ ሴቭ ስለምታረግ ልጅ ትመጣለ፣ በዛ ላይ ማበረታቻዋለ፣ መንግስት በጣም ይፈልገዋል። ስለዚህ በዚህ ምክንያት ማንፋክቸሪንግ ሴክተር ላይ ብዙ ገብተዋል። ሶ ማንፋክቸሪንግ ሴክተር መግባታቸው፣ መሰረተ ልማት ላይ ፋይናንስ ማድረጋቸው፣ ፋይናንስ ያደርጉ ደግሞ ልክ እንደ ወርልድ ባንክ ወይም IMF ኮንዲሽናሊቲ ይህን አሟላ ይህን አርግ ብለው በፖሊሲ ስለማይገቡብን ይሄ ጥቅም ነበረው።
ይሁን እንጂ በአፍሪካ የፖለቲካ ጉዳዮች ጣልቃ ሳትገባ የቆየችው ቻይና እንደ አፍሪካ ቀንድ ባሉ አካባቢዎች የሰላም ኮንፈረንስን በማዘጋጀትና ልዩ ልዑክ በመመደብ መንቀሳቀስ መጀመሯ ፖለቲካውንም የመቆጣጠር ፍላጎት ያደረባት መሆኑን የሚያመላክቱ ዘገባዎች አሉ። ከምዕራባውያን በተለይም ከዩናይትድ ስቴትስ ጋር ብርቱ ፉክክር ውስጥ መሆኗም ይጠቀሳል። ከቻይና አንጻር አሜሪካ ከአፍሪካ ጋር ያላትን ግንኙነት የተቹት የአሜሪካው ዩኒቨርሲቲ ፕሮፌሰር ጆን ካልብረስ ዩናይትድ ስቴትስ ለአፍሪካ የምትሰጠው ትኩረት በዓመታት ጊዜ ውስጥ እየዋዠቀና እየቀነሰ መጥቷል ሲሉ ለአሜሪካ ድምጽ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ህዳር ባደረጉት የመጀመሪያው የአፍሪካ ጉብኝታቸው ናይጄሪያ ላይ በሰጡት መግለጫ አገራቸው አፍሪካ ውስጥ ከቻይና ጋር የመፎካከር ሐሳብ እንደሌላት ገልጸዋል። ከብዙ አፍሪካ አገሮች ጋር ያለን ተሳትፎ ስለ ቻይና ወይም ስለ ሶስተኛው ወገን አይደለም፣ ስለ አፍሪካ ነው። አፍሪካ ውስጥ አብሮ ስለመስራትና ኢንቨስት ለማድረግ ነው፣ በሰዎች ላይ ኢንቨስት ስለማድረግ ነው ብለዋል ብሊንከን። በመቀሌ ዩኒቨርሲቲ መምህር የነበሩትና አሁን ዩናይትድ ስቴትስ ውስጥ በኢንዲያና ክፍለ ግዛት በሚገኘው የሴንት ሜሪ ኮሌጅ ተባባሪ ፕሮፌሰር የሆኑት ዶክተር አብራር ፍትዊ የቻይናና የኢትዮጵያ ግንኙነት ባለፈው 20 ዓመታት በተመዘገበው የኢትዮጵያ እድገት ውስጥ አስተዋጽኦ እንዳለው ይገልጻሉ።
እና የቻይና የኢኮኖሚክ ግንኙነት የሚመለከት ቻይና አፍሪካ ጋር ለመስራት በነበረው ዓላማና ፖሊሲ ማዕከሉ ያደረገው ኢትዮጵያ ውስጥ እንደነበረ ይታወቃል። ጥናቶች እንደሚያሳዩትም በተለይ ባለፉት 20 ዓመታት በኢትዮጵያ የነበራት ተከታታይ እድገት የቻይናና ኢትዮጵያ ግንኙነት ተጠቃሽ እንደነበረው ጽሑፎች ያሳያሉ፣ ትልቅ ጠቀሜታ እንደነበረው ያሳያሉ። እና ኢትዮ ቻይና ግንኙነት እያደገበት ጊዜና የኢትዮጵያ ኢኮኖሚ እያደገበት ጊዜ ተመሳሳይ ነው ወይም ደግሞ ኮረሌሽን ምንድነው የሚባለው ግንኙነት እንዳለው ያሳያል። የተለያዩ መጥፎና ጥሩ ጎኖች ቢኖሩትም ግን በኢትዮጵያ እድገት ላይ ትልቅ ተራ እንደነበረው ብዙዎች ይስማማሉ።
የኢትዮጵያ ኢኮኖሚ በብድር የተያዘ ኢኮኖሚ መሆኑን የሚገልጹት የኢትዮጵያ ኢኮኖሚ ባለሙያዎች ማህበር አጥኚና የአርሲ ዩኒቨርሲቲ መምህር ዶክተር አደም ፈቶ የግንኙነቱን ሌላኛውን መልክ በማየት ጥንቃቄ ማድረግ እንደሚገባ ይመክራሉ።
ማለት የኛ ኢኮኖሚ ኦልሞስት በብድር የተያዘ ኢኮኖሚ ነው ማለት ይቻላል። ምክንያቱም ከኢኮኖሚው ከግማሽ በላዩ የብድር ነው፣ የብድር ጫና አለብን ማለት ነው። ያ ነገር ምንድን ነው ጉዳቱ? ምናልባት በአጭር ጊዜ እንትን ላንረዳው እንችላለን፣ በረዥም ጊዜ ግን ከፍተኛ የሆነ ጉዳት አለው። የአጭር ጊዜ ራሱ ብንወስድ እስካሁን ዝም ብለን ያለብንን ብድር ጫና በኢትዮጵያ ውስጥ ባለው ሕዝብ ራሱ ብናካፍለው እያንዳንዱ ሰው ሺ ብሮች ባለዳ ነው የሚሆን፣ ምናልባት ከ20 ሺ ብር እንደዛ የበለጠ ማለት ግን፣ ከዚህም በላይ ደግሞ የረዥም ጊዜ ጉዳቱ የተፋ ነው። አንድ ለምሳሌ ባንክ ላይ እንትኑን ቤቱን አስይዞ የተበደረ ሰው ያን ብድር ፌል ማድረግ አይፈልግም። ያን ብድር የማይመልስበት ሁኔታ ከተፈጠረ እንግዲህ ያለው ብቸኛ ሀብቱ ቤቱ ሊሆን ይችላል፣ ያ ይወረስበታል። ከዛም ያለፈ ደግሞ ያ ሰውዬ ሌላ ብድር መውሰድ አይችልም፣ አንድ ጊዜ ንብረቱን አስይዞ ማለት ነው። ያ ለሀገርም ይሰራል። አሁን እኛ ብዙ ብድር እየገባን በሄድን ቁጥር ኢኮኖሚውን ለማንቀሳቀስ ሌሎች ኢኮኖሚውን ለማነሳሳት ሌሎችን ብድሮች የምንፈልግ ከሆነ ሌሎች እቃዎች መግዛት የምንፈልግ ከሆነ አንችልም ማለት ነው። ኦልሬዲ ኢንዴብትድ ስለሆነ ኢኮኖሚያችን በአብዛኛው በብድር ጫና የተያዘ ስለሆነ ሌሎች ብድሮችን መውሰድ አንችልም ማለት ነው። ሌሎች ብድሮችን የማንወስድ ከሆነና ምክንያቱም እንግዲህ ከብድር ማለት ከፋይናንስ ምንጮች አንዱ ነው። የራስን ሀብት ልትጠቀም ትችላለህ ወይም ብድር ልትወስድ ትችላለህ ወይም ደግሞ ምናልባት አንዳንዴ እንደ ድል ሆኖ እርዳታም ሊገኝ ይችላል። አንዱ የፋይናንስ ምንጭ ብድር ነው። በዛ ብድር ተጠቅመን ደግሞ የሀገርን ኢኮኖሚ ማናንቀሳቀስ ከሆነ ይሄ የረዥም ጊዜ የምንለውን የኢኮኖሚ ካፓቢሊቲ ወይም ደግሞ ኢኮኖሚያችንን ከፍ የማድረግ የማንቀሳቀስ አቅም እናጣለን ማለት ነው። ምናልባት በውድ በሚሊዮን ብሮች የገዛነውን ማሽነሪ ለእሱ የሚያስፈልጉ ስፔር ፓርቶች ሊሆን ይችላሉ፣ መለዋወጫዎች፣ ሌላ ዶላሮች ተጠቅመን የማንገዛ ከሆነ ያ ማሽን መስራት ያቆማል፣ ማምረት ያቆማል። በዛው ልክ ኢኮኖሚያችን ይጎዳል ማለት ነው። ስለዚህ ዋናው እዚህ ጋር ብዙ ባለብዙ ዕዳ መሆን፣ በተለይ ከአንድ ሀገር ጋር ባለብዙ ዕዳ መሆን የረዥም ጊዜ የማደግ ካፓቢሊቲያችን ላይ የሚያሳድረው ጽኑ ይኖራል ማለት ነው።
ዶክተር አክሎግ ቢራራ የቻይና ዕዳ ለኢትዮጵያ አስጊ ነው የሚለውን የዶክተር አደምንና የሌሎችን ተቺዎች ስጋት አይጋሩም። ቻይና ከኢኮኖሚው ዘርፍ ውጪ እንደተባበሩት መንግስታት የጸጥታው ምክር ቤት ባሉ ዓለም አቀፍ ተቋማት ከኢትዮጵያ ጎን በመቆም ከኢኮኖሚ ማዕቀብና የዲፕሎማሲ ጫና ጭምር ያደረገችውን አስተዋጽኦ በማንሳት ተከታዩን ምላሽ ይሰጣሉ።
በዚያ በጸጥታው ምክር ቤት ወዳጅ አገሮች ሆነው ኢትዮጵያን ከወቀሳ እያዳኗትን የትኞቹ አገሮች ናቸው? በመጀመሪያ ደረጃ ቻይና ናት። ቻይና ናት። ዝም ብለን በኢንቨስትመንት ብቻ ያለውን ፖርትፎሊዮ አይተን አይ 13 ቢሊዮን ዶላር በጣም ብዙ ነው፣ አንችለውም፣ እዳውን አንከፍለውም እና ኢትዮጵያ እንዴት ሊሆነች ካንትሪ ናት ለቻይና ምናልባት እዳዋን መክፈል ስለሚኖርባት አየር መንገዱንም ልትወስድብን ትችላለች የሚለው ጥርጣሬ እኔ አግባብ ያለው ጥርጣሬ አይመስለኝም። ትክክል አይደለም። ኢትዮጵያ ልትከፍል ትችላለች፣ እዳዋንም ኔጎሽት ለማድረግ ትችላለች ብለን ለምን አናስብም? እዳ የውጭ ምንዛሬ እጥረት ያለበት ሀገር ባለ እዳ ነው። ዓለም ባንክ የተፈጠረው ለምንድን ነው? IMF የተፈጠረው ለምንድን ነው? የተመሰረተው ለምንድን ነው? እነዚህን ችግሮች ለማቃለልና የፎሬን ኤክስቼንጅ ሊሚቴሽን ወይም እጥረት ስላለ ብድር እንዲሰጥ ነው። ብድሩን እንዴት አድርገን እንክፈል የሚለውን ድርድር ማካሄድ ያለበት የኢትዮጵያ መንግስት ነው። እኔ ብድሩ የዚህን ያክል አያሰጋኝም ለማለት ነው። ባንሰራ ግን ባናመርት፣ ቡና ምርተን ወደ 2 ቢሊዮን ይመስለኛል በዚህ ዓመት 1.8 ቢሊዮን የሚል አይቻለሁ። አንዳንድ ችግር በኢትዮጵያ ውስጥ ያለው የስታቲስቲካል ችግር ነው። የትኛው ነው ሀቅ የሚለው ነው። ዲያስፖራ የሚልከው ስንት ገንዘብ ነው? ስንት የውጭ ምንዛሬ ይልካል የሚለውን አናውቀውም። በቅጡ እስካሁን ድረስ በህግ የሚላ ካለ ያ ይገባኛል። ከህግ ውጭ የሚላ ግዙፍ ነው። 60%፣ 70%፣ ምናልባት 80% የሚሆነው ብሔራዊ ባንክ ቁጥጥር ውጭ ነው የሚላከው። ግን ኢትዮጵያ ያላትን የውጭ ምንዛሬ ከዲያስፖራው የሚገኘውን ከቡና የሚገኘውን ከሌሎችም ሸቀጣሸቀጦች የሚገኙን በደንብ አድርጋ ቆጥባ በብልሃት ብትጠቀምበት ይሄ ብድሩ ለእኔ አያስፈራኝም፣ በፍጹም አያስፈራኝም። ግን ላሰምርበት የምፈልገው ነጥብና ታዳሚዎች እንዲያዳምጡልኝና እንዲረዱት የምፈልገው የቻይና በኢትዮጵያ ያላት ሚና ከኢኮኖሚ ኢንቨስትመንት በላይ ነው። ይሄን ላሰምርበት እፈልጋለሁ።
ዶክተር አክሎግ ይህን ይበሉ እንጂ እሳቸውን ጨምሮ የአሜሪካ ድምጽ ያነጋግራቸው ባለሙያዎች ከቻይናም ሆነ የምጣኔ ሀብት አጋር ከሆኑት የምዕራባውያን አገራት ጋር ኢትዮጵያ ሊኖራት ስለሚገባው ጥንቃቄና ሚዛናዊ ግንኙነት ሙያዊ አስተያየቶችን ሰጥተዋል። በሌላ ዝግጅት ይዘናቸው እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን መስታወት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችን በዌብሳይታችን አማሪክ ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ቪኦኤ አማሪክ ላይ ማግኘት ትችላላችሁ።
ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ደረጀ የአዲስ አበባ ከተማና በፊንፊኔ ዙሪያ የኦሮሚያ ልዩ ዞን የአስተዳደር ወሰንን በተመለከተ በተሰጠው ውሳኔ ዙሪያ የተለያዩ ተቃዋሚ የፖለቲካ ፓርቲዎች የተለያዩ ሀሳቦችን እያራመዱ ነው።
አዎ፣ እኛም በዚህ ዙሪያ የተለያዩ አስተያየቶችን ለማሰባሰብ ሞክረናል። ውሳኔውን በተመለከተ መግለጫ ከሰጡ ፓርቲዎች መካከል የሆኑት ኢዜማና ኦነግ ውሳኔውን በተለያዩ ምክንያቶች እንደሚቃወሙ ገልጸዋል።
በሌላ በኩል ደግሞ ለረጅም ጊዜ የቆየው ይህ የአስተዳደር ወሰን ጥያቄ እልባት ማግኘቱን ያደነቁት ጠቅላይ ሚኒስትር አብይ አህመድ የወሰኑ ጥያቄ መፈታት መንግስታቸው እስካሁን ከሰራው ስራ ሁሉ ትልቁ እንደሆነ ተናግሯል። በዚህ ዙሪያ ኬኔዲ አባተ ያጠናቀረው ዘገባ አለ፣ ቀጥሎ ይቀርባል።
በአዲስ አበባ ከተማና በፊንፊኔ ዙሪያ የኦሮሚያ ልዩ ዞን መካከል ሲነሳ የቆየው የአስተዳደር ወሰን ጉዳይ እልባት ማግኘቱን መንግስት ከሰሞኑ አስታውቋል። በውሳኔው መሰረት በአዲስ አበባ ከተማ አስተዳደር የተገነቡ የጋራ መኖሪያ ቤቶች የሚገኙባቸው ቆየ ፈጬ፣ ቱሉ ዲምቱ በከፊልና ጀሞ ቁጥር 2 ወደ ኦሮሚያ ልዩ ዞን መካለላቸውን፣ በሌላ በኩል በኦሮሚያ ክልል የተገነቡት የቆጣሪ ኮንዶሚኒየም ወይም ለቦ አካባቢ፣ ፉሪሃናና የኦሮሚያ ኮንዶሚኒየሞችን ጨምሮ እስከ ቀርሳ ወንዝ ያለው አካባቢ ወደ አዲስ አበባ ከተማ አስተዳደር መካለሉን ስምምነቱ በተፈጸመበት ዕለት ማክሰኞ ነሐሴ 10 2014 ዓ.ም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በፌስቡክ አድራሻቸው ባሰፈሩት ጽሑፍ ገልጸዋል። በተለያየ መልኩ ሰፊ የመነጋገሪያ አጀንዳ ሆኖ የሰነበተው ይህ የወሰን ማካለል ጉዳይ ታዲያ የተለያዩ ሐሳቦች እየተንጸባረቁበት ነው። አንዳንድ ተቃዋሚ የፖለቲካ ፓርቲዎችም ውሳኔውን በመቃወም መግለጫዎችን አውጥተዋል። ከነዚህም አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ውሳኔው ወቅታዊ አለመሆኑንና ሌሎች ምክንያቶችን በማስቀመጥ ተቃውሞውን ገልጿል። አርክቴክት ዮሐንስ መኮንን የፓርቲው ምክትል መሪ ናቸው።
ባለፈው መግለጫችን ባነሳነው ሁለት ዋነኛ ጉድለቶች ይህን ጉዳይ ይህን አጀንዳ ተከትሎ የሚመጡት አንደኛ የወቅታዊነትና የተገቢነት ነው። ምክንያቱም ትልቅ ሀገራዊ ጉዳዮች ለውይይት ሲቀርቡ አብሮ ጠረጴዛ ላይ ለውይይት መቅረብ የነበረበትን አጀንዳ እየበጣጠሱ ማንሳት የሀገራዊ ምክክሩ የሚመራው ኮሚሽንን ስራ መቀማት አድርጌ ነው የምንወስደው። ሁለተኛው ደግሞ የተወሰነበት ሂደት ማህበረሰቡ ያልተሳተፈበት ይሁንታው ፍላጎቶችና ጥቅሞቹ እንደተከበሩለት ማረጋገጫ የማይሰጥ የኮሚቴ ውሳኔ ሆኖ ነው ያየ ነው። የአንድ ወገን ፍላጎት ነው የተረዳ ነው። ሶስተኛው ጉድለት ከዚህ በፊት በአዲስ አበባ ህዝብ ተቆጥበው የተሰሩ የጋራ መኖሪያዎች ወደ ኦሮሚያ እንዲከለሉ ተወስኗል። እንደሚታወቀው እነኚህ ፖለቲካሊ ሴንስቲቭ ወይንም ስሱ የሆኑ ጉዳዮች ከዚህም በፊትም የውዝግብ አጀንዳ ሆነው እጣ ወጥቶባቸው ለአዲስ አበባ ህዝብ ሊተላለፍ ተወስኖ ወደ ስራ ሲገባ ሁሉ ጽንፈኛ የሆኑ ጉልበተኞች ሄደው እስቲ እኛ ሞተን ካልሆነ በስተቀር ማን ሲወስድ እናያለን፣ የአዲስ አበባ ህዝብ ቢሰራውን በጉልበት እንቀማለን ብለው እዛ ቦታው ድረስ ሄደው ሲፎክሩ እናስታውሳለን። እሱኑ ነው ወደ መሬት ያወረዱት በፉከራቸው ወይም ደግሞ በጉልበት እንደቀሙ ተደርጎ ነው የሚወሰደው።
ሌላው ውሳኔውን የተቃወመው የኦሮሞ ነጻነት ግንባር ሲሆን ፓርቲው በፌስቡክ አድራሻው ባወጣው መግለጫ ለተቃውሞው ዝርዝር ምክንያቶችን ጠቅሷል። የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ በሰጡን አስተያየት ፓርቲያቸው ውሳኔውን የተቃወመበትን ዋነኛ ያሉትን ምክንያት አስረድተዋል።
እንደ ኦሮሞ ነጻነት ግንባር ኦነግ እኛ ፊንፊኔን የምናውቀው እንደ አንድ የኦሮሚያ ከተማ እንደ ሌሎቹ ከተሞች ነው። ምንም የተለየ ለእኔ አይገባኝም። ፊንፊኔና አዲስ አበባ የምለው ራሱ ፊንፊኔ ለእኔ ፊንፊኔ ነች። የምናውቀውም አንድ የኦሮሚያ አካል ነች። የአንድ የኦሮሚያ አካል ሆኖ ሳለ የሚከለል ለምን እንዴት የሚሆኑ ራሱ አግባብነት የለው። የምንቃወመው በዚህ ልክ ነው። የፊንፊኔ እና የፊንፊኔ ዙሪያ ላሉት ወሰን ማካለል ማለት የነበረ የቆየ ቁርሾ ለመቀስቀሻ ካልሆነ በስተቀረ ምንም መልስ የሚሰጥ እና እዚህ ግባ የምትባለው አይደለም።
መካለሉን እንዳጠቃላይ አትደግፉትም ማለት ነው? መካለል የለበትም ነው የምትሉት?
ፊንፊኔ እንደ ሌሎኛዎቹ ከተሞች እንደ አምቦ፣ እንደ አሰላ፣ እንደ አዳማ አንድ የኦሮሚያ ከተማ ነች። ስለዚህ መካለሉ ራሱ ተገቢ አይደለም ባይነ
መካለል ስንል አሁን ለምሳሌ አምቦን አንስተዋል። አምቦም በዙሪያው ካሉ አስተዳደሮች ጋር የራሱ የከተማ አስተዳደር ሳይካለል እንዲሁ ዝም ብሎ በዘፈቀደ ነው ያለው?
በዘፈቀደ አይደለም። አምቦም አስተዳደራዊ ውስጥ የሚተዳደረው በኦሮሚያ ብሔራዊ ክልላዊ መንግስት ነው። ፊንፊኔም መሆን ያለበት በኦሮሚያ ብሔራዊ ክልላዊ መንግስት መስተዳደር ውስጥ ሆነው አሁንም እኛ በዛው ነው ውስጥ እንዳለ ነው የምናምነው። ኦሮሚያ ውስጥ ተደርጎ አንድ የኦሮሚያ ከተማ ያለው ራይት እንደ ዲቲስ ይኖረዋል ብለን ነው የምናምነው። ስለ አዲስ አበባ ለይተ ነው የምናየው ከሌሎች ከተሞች አግባብነት የለውም። ወሰንም የሚሆነው በዚህ ልክ ነው ማለት ነው።
የኦሮሚያ ከተማ መሆኑ ተረጋግጦ ነው ወሰን መሰራት ያለበት ነው የሚሉት?
በኦሮሚያ መተዳደር አለበት እኮ ነው የነበረው አሁንም እያለ ነው።
ጠቅላይ ሚኒስትር አብይ አህመድ ከጥቂት ቀናት በፊት ከተለያዩ የኢትዮጵያ አካባቢዎች የተሰባሰቡ ወጣቶችን ባወያዩበት መድረክ ላይ ታዲያ በተቃዋሚ የፖለቲካ ፓርቲዎች የሚነሳውን ተቃውሞ ተችተዋል። ለተፎካካሪ የፖለቲካ ፓርቲዎችና የወሰኑን ጉዳይ የፖለቲካ መጫወቻ እያደረጉ እንዳሉ ለገለጿቸው ሰዎች ባስተላለፉት መልእክትም ሀገሪቱን እየመራ ያለው ፓርቲያቸው ብልጽግና እስካሁን ከሰራቸው ስራዎች ሁሉ ትልቁ ይህን ያስተዳደሩ ሰንጥያቄ መመለሱ እንደሆነ አብራርተዋል።
ሰሞኑን አዲስ አበባ ላይ የአዲስ አበባና የፍንፍኔ ልዩ ዞን ወሰን በሚመለከት የተሰራው ስራ ብልጽግና ከሰራቸው ማንኛውም ስራ የላቀውና ትልቁ ነው። በጣም ይገርማችሁ ጭቅጭቅ ሲነሳ ታስተውላላችሁ ኮሚቴ አቋቁሜ ነበር። አጋጣሚ ብዙዎቹ እዚህ ያሉበት 2 ዓመት ፈጀባቸው። በእግራቸው እያንዳንዱ ሰፈር እየሄዱ ሊግባቡ አልቻሉ። ኦሮሚያም እስከ ሜክሲኮ ይሄ ነው ይላል፣ አዲስ አበባም እስከ አዳማ ይሄ ነው ይላል። ከፍተኛ ጭቅጭቅ ንትርክ የነበረበት ጊዜ ነው። ይሄ ጉዳይ ከሱዳን ጋር አይደለም፣ ድንበር አይደለም፣ የአድሚኒስትሬሽን ወሰን ነው። እዚህም ያለ እዛም ያለ ሀገሩ ነው። ስርዓት ባለው መንገድ በሰላማዊ መንገድ ይፈታ የሚለው ጉዳይ ቀላል አልነበረም። 2 ዓመት ፈጅቶብን በብዙ ስቃይ ሰሞኑን ለመፍታት ሙከራ ተደርጓል። ይህን የሚያራክሱ ሰዎች ሰምቻለሁ። ለተፎካካሪ ፓርቲዎች እና ይህንን እንደ ፖለቲካ ለሚጫወቱ ሰዎች መንገድ የምንፈልገው ነገር ከሰራናቸው ስራዎች ሁሉ እናንተ እንኳን ነገ መሪ ብትሆኑ የሚጠቅም ስራ ይሄ ስራ ነው። እንዴት እንደሰራ ነው ካልገባችሁ በዝርዝር ኑና ጠይቁ። ስንት ጊዜ እንደፈጀብን፣ ምን ያክል እንዳጨቃጨቀን፣ እንዳሰዳደበን ማወቅ ከፈለጋችሁ ሙሉ ኮሚቴው ስላለ ማየት ትችላላችሁ። ግን ቀላል ስራ አልነበረም። በነገራችን ላይ ፉከራ አይደለም ከልቤ የምነግራችሁ፣ እኛም አሁን ባንሰራው ማንም አይሰራውም። ምክንያቱም ማንም ቢመጣ ሁለቱም ኃይሎች ያላቸውን ሽሚያ በጉልበት መፈጸም አይችልም። በጉልበት ከኦሮሚያ ይሄኛው ቦታ ያንተ አይደለም ቢል ኦሮሚያ ወደም ብዙ የሚቆልፋቸው ጉዳዮች አሉ፣ አስቸጋሪ ነው። ሞስት ኢምፖርታንትሊ አንድ ሰው ሳይሞት ሳይቆስል በሰላም ማለቁም በጣም በጣም ትልቅ ነገር ነው።
የወሰን ማካለሉ ውሳኔ ይፋ መሆኑን ተከትሎ በወቅቱ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ስለ ውሳኔው ሲያስረዱ ለዘመናት ምላሽ ሳይሰጠው ሲንከባለል የነበረና የሕዝብ ጥያቄ ሆኖ ብዙዎች ዋጋ የከፈሉበት ሲሉ የገለጹት ይህ የአስተዳደር ወሰን ጉዳይ እልባት እንዲያገኝ ከሕዝባችን ጋር ሲሰራበትና ምክክር ሲደረግበት ቆይቶ ዛሬ ታሪካዊ ስምምነት ላይ ተደርሷል ብለው ነበር። ስለ ጉዳዩ አስተያየታቸውን የሰጡን የፖለቲካ ፓርቲዎች በበኩላቸው በውሳኔው ዙሪያ ሕዝብ እንዳልተወያየበት ነው የሚገልጹት። በመሆኑም ውሳኔው በህብረተሰቡ ላይ የተለያዩ ችግሮችን ያስከትላል ሲሉ የኢዜማ ምክትል መሪ አርክቴክት ዮሐንስ መኮንን ተናግረዋል።
ለምሳሌ አንዳንዶቹ መኖሪያ ቤቶች ወደ ኦሮሚያ እንዲካለሉ የተወሰኑት ከመሀል አዲስ አበባ ላይ ይኖሩ የነበሩ ሰዎች በረዥም ጊዜ ቁጠባ አዲስ አበባ ውስጥ ባለ የኑሮ ውድነት ከልጆቻቸው አፍ ነጥቀው በቆጠቡት ጥሪት የተገነቡ ህንጻዎች ተጣውቶላቸዋል፣ ቤት ደርሷቸዋል ተብሎ ለመኖር ሄደው እየኖሩባቸው ናቸው። ስለዚህ እነኚህን ከመሀል ሀገር ከልደታ፣ ከሰንጋተራ፣ ከካዛንቺስ ከይህን ከመሳሰሉ ቦታዎች እጣ ደርሷቸው የሄዱ ሰዎች እዛ መኖር የጀመሩት አዲስ አበባ ነን ብለው አዲስ አበባ ውስጥ እንደሚኖሩ ነበር የሚያስቡት። ከዛሬ ጀምሮ ወደ ኦሮሚያ ተካላቸዋል ብሎ መወሰን እንደሚታወቀው የኦሮሚያ ክልላዊ መንግስት በክልሉ ያጸደቀው የስራ ቋንቋ አለው፣ የትምህርት የሚመሳሰሉ ጉዳዮች አሉ። አሁን ወደ ኦሮሚያ ተካላቸዋል የተባሉት ሰዎች ይህንን ያውቃሉ ወይ? ይረዳሉ ወይ? ምናልባት ይህ ውሳኔ ቀድሞ የሚታወቅ ቢሆን ኖሮ የአዲስ አበባ ወደዛ ተካላቸዋል የተባሉት ይህን ያህል ወጪ አውጥተው እዛ ኢንቨስት ለማድረግ ኑሯቸውን ለመመስረት ይመርጡ ነበር ወይ ተብሎ የሰው የነዋሪዎች ፍላጎትና ፈቃድ አልተጠየቀም። ስለዚህ እንደው ማህበራዊ ምስቅልቅል ያመጣል፣ ኢኮኖሚያዊ ኢፍትሐዊነት ያመጣል፣ እንደገና ደግሞ ማንነትን በግድ ወደ መጫን ስለሚያደርስ ትክክል አይደለም ይህ ውሳኔ ብለን እንወስደዋለን። በመሰረቱ ያኛው ህዝብ ተጠቀመ ይሄኛው ተጎዳ በሚል ስሌት አይደለም መታየት ያለበት። ሁለቱም በፈቃዳቸው አሁን የተደረገው ፖለቲከኞችን የትኛውን ብንወስን እናስደስታቸዋለን። በሁለቱም ወገን ለኦሮሚያም ላሉት አርሶ አደሮች፣ በአዲስ አበባ ላሉትም ነዋሪዎች ጥቅም ነው ብዬ አይደለም አስበው። ለፖለቲከኞች የፖለቲካ ካርድ መጫወቻ አድርገው የተጠቀሙበት።
ኦነግም እንዲሁ በውሳኔው ህዝብ አልተሳተፈም የሚል ተቃውሞ አቅርቧል። ምንም እንኳን በኦሮሚያ ክልልና በአዲስ አበባ ከተማ ተወካዮች መካከል ተደጋጋሚ ውይይት በማድረግ ከውሳኔው ላይ መደረሱን የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳና የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በወቅቱ ቢገልጹም ኦነግ ባወጣው መግለጫ ግን ከህዝቡ በተጨማሪ የኦሮሚያ ክልል መንግስትም በውሳኔው ሂደት አልተሳተፈም ብሏል። ይህን ሀሳብ እንዲያብራሩልን የጠየቅናቸው የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ምላሽ ሰጥተውናል።
ህዝባችን በራሱ በፈለገው ሁኔታ የመረጠ መንግስት እስከዛሬ አግኝቶ አያውቅም። ህዝባችን የራሱ ነው ብሎ ስንወክሎ ስለዚህ ጉዳይ ያወያየና ያንን ድርጊት የተፈራረመው ትክክለኛ በህዝባችን ዘንድ እየተደረገ ያለው ችግሮች እጥጩ መፍትሄ የሚያመጣ አይደለም ብለን ስለምናምን ነው። ይህንን ነው መግለጫዎች ያካተት ነው።
በሂደቱ የነበረውን የህዝብ ተሳትፎ በተመለከተ ምላሽ የሰጡን የወሰን ማካለሉ የቴክኒክ ኮሚቴ አባል የሆኑት አቶ ግፋው ሰንደሲሳ በፖለቲካዊ ጥያቄዎች ላይ አስተያየት መስጠት ባይፈልጉም በሂደቱ ግን ህዝቡ በሰፊው እንደተሳተፈ ገልጸዋል።
እኛ እንኳን ያወያየነው ህዝብ ትንሽ ቁጥር የሚባል አይደለም። ከመጀመሪያው ጀምሮ የአካባቢ አስተዳደሮችን፣ የሀገር ሽማግሌዎችን የዛሬ 7 ዓመት ጀምሮ ዛሬ ሳይሆን ያሳተፈ ወደ ህብረተሰቡ ዋና ኮንሰርን ወዳለው የማህበረሰብ አካል የደረሰ ነው ብዬ ነው የማምነው። ቢያንስ አዲስ አበባ ውስጥ ብቻ ከግማሽ ሚሊዮን በላይ ሰው ተወያይቶበታል። እንግዲህ የህዝብ ማለት ከዚህ በላይ ምን ይጠበቃል? የህዝብ ውሳኔ የሚሰጥበት እንደሆነ ይታወቃል። ያለ ህዝብ ፍላጎት የምትሰራው ነገር ምንም ነገር የለምና የሚመለከተው አካል በደንብ የተወያየበት ነው። ስፔሻሊ እነዚህ 6 ክፍለ ከተሞች ዙሪያ በዳር የሚገኙ 6 ክፍለ ከተሞች እና የኦሮሚያ ልዩ ዞን ከተሞች አካባቢ በደንብ ውይይት የተደረገበት ነው እና ከዚህ አንጻር ህዝብ አልተወየበትም የሚለው ኢሹ ለእኔ ሳውንድ አያደርግም።
አዋሳኝ አካባቢ ያሉ ሰዎች ናቸው በውይይቱ የተሳተፉት።
መሀልም ያሉት ተሳትፈዋል፣ ግን የበለጠ ደግሞ በብዙ ቁጥር የተሳተፉት የአስተዳደር ወሰኑ ሲሰመር በህይወታቸው ላይ ተጽዕኖ የሚያሳድሩት በስፋት እንዲሳተፉ ነው የተደረገው።
ጠቅላይ ሚኒስትር አብይ አህመድም እንዲሁ የወሰን ጉዳዩን በተመለከተ ከስምምነት የተደረሰው በብዙ ጣውረድና ጭቅጭቅ መሆኑን አብራርተዋል።
አንዳንዶች ባልተገባ መንገድ የሚገልጹ አሉ፣ ወደፊት ይቆጫቸዋል። ብዙ የተጨቃጨቅንበት ጉዳይ እንዲሁ በዋዛ አስምረን የተከፋፈልን አድርገው ባያስቡት ጥሩ ነው። እኔ በኢህአደግ ጊዜ በነበረውም ጭቅጭቅ አውቀዋለሁ። አልቻልንም፣ እንኳን ወሰኑም ወሰን መነጋገርም አልቻልንም። አንደኛው ሰፊ ካርታ ይዞ ይመጣል፣ አንደኛው ሰፊ ካርታ ይዞ ይመጣል። ይሄኛውም ካርታ ህጋዊ አይደለም፣ ይሄኛውም ካርታ ህጋዊ አይደለም። ሁሉም ታሪክ ይመዛል። በዚህ ጊዜ እንደዚህ ነበር ይላል። ጭቅጭቅ ነው። አልቻልንም። አሁን ያስቻለንና አናቅልለው። ይሄን ይዘን የቀረ ነገር ካለ እያስተካከልን እየጠገን እንሄድ እንጂ የግድ ለወሰን ጉዳይ ሰው መሞት አለበት ማለት የለብንም። ሰው የከበረ ነገር ነው። ሰውን ገለን መሬት ማስፋት ብዙ ጥቅም አይኖረውም። እና እነዚህ አይነት ጥያቄዎች ለመመለስ ጥረት ተደርጓል። የቀረውም በጊዜ ውስጥ እየተመለሰ ይሄዳል።
በፊንፊኔ ዙሪያ የኦሮሚያ ልዩ ዞንና በአዲስ አበባ መካከል የተደረሰውን የወሰን ማካለል ስምምነት አስመልክቶ የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ስምምነቱ የህብረተሰቡን እንግልትና በደል እንደሚቀርፍ መግለጹ አይዘነጋም። በአዋሳኝ አካባቢ የሚኖሩ የልዩ ዞንም ሆኑ የአዲስ አበባ ከተማ ነዋሪዎች የሚገባቸውን የመንግስት አገልግሎት ለማግኘት አልቻሉም ያለው የመንግስት ኮሚኒኬሽን ስምምነቱ ለዚህ እልባት እንደሚሰጥ ጠቁሟል። ወይዘሮ አዳነች አቤቤ በበኩላቸው ይህ የአስተዳደር ወሰን በሚነካቸው አካባቢዎች የትኛውም አይነት መንግስታዊ አገልግሎት እንደማይቋረጥ፣ የአገልግሎትና የጸጥታ ስራዎች በሁለቱም ወገን በጋራ እንደሚሰሩ፣ በግንባታ ሂደት ላይ ያሉ ፕሮጀክቶች እንደማይቆሙ፣ እንዲሁም የትምህርት አሰጣጥ ሂደቱና የተማሪዎች የቋንቋ ጉዳይ በነበረበት እንደሚቀጥል መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ ከአዲስ አበባ ያደረሰንን ዘገባ ነበር የተከታተል ነው። ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ እንደቀጠለ ነው። አብረናችሁ የምናመሸው ስምኝሽ የቆየና ደረጀ ደስታንን።
ተከታዩ ዘገባችን ደግሞ በኢትዮጵያ ለተከሰተው ድርቅ የሚደረገው የሀገር ውስጥ ሰብአዊ ድጋፍ ተሳትፎ መቀነሱን የሚመለከት ይሆናል።
በተለያዩ የኢትዮጵያ ክልል በድርቅ ለተጎዱ አካባቢዎች ከዚህ በፊት በሀገር ውስጥ የነበረው ድጋፍ አሁን መቀነሱን በተራድኦ ስራ ላይ የተሰማሩ አካላት ገልጸዋል። አራፋት አቡበከር በኦሮሚያ ክልል የሚንቀሳቀሰው የሶፍ ኡመር ወጣቶች ማህበር ስራ አስፈጻሚ ሲሆን ከዚህ በፊት በድርቁ ለተጎዱት አካባቢዎች አገር ውስጥ ዜጎች ሲደረግ የነበረው ሰብአዊ ድጋፍ አሁን መቀነሱን ገልጾ ለዚህም የግንዛቤ ችግር እንደመነሻነት የሚጠቀስ መሆኑን ተናግሯል። አቶ ገረሙ ኦልቃ ደግሞ የኦሮሚያ አደጋ ስጋት ስራ አመራር ቢሮ ወይንም የአሁኑ ቡሳ ጎንፋ ምክትል ኃላፊ ናቸው። መንግስት የአገር ውስጥ የተራድኦ ስራን እንደገና እያዋቀረ መሆኑን ገልጸዋል። ገልሞ ዳዊት ነው ያነጋገራቸው።
ወጣት አረፋት አቡበክር በኦሮሚያ ክልል የሚንቀሳቀሰው የሶፉ መር ወጣቶች የተራድኦ ማህበር ስራ አስፈጻሚ ነው። በድርቅ ለተጎዱ አካባቢዎች በአገር ውስጥ ዜጎች ሲደረግ የነበረው ሰብአዊ ድጋፍ አሁን መቀነሱን ከሚናገሩት አንዱ ነው። ከቅርብ ጊዜ ወዲህ በተለይ በኦሮሚያ ክልል በድርቅ ለተጎዱ አካባቢዎች ለሚለሚፍ ወይም ከዜጎች ለዜጎች በሚል ሲደረግ የነበረው የሰብአዊ ድጋፍ መቀነሱንም ዳግም በማሳያነት ይጠቅሳል።
ይህ ነገር በጣም ትኩረት የሚሻ ነገር ነው። ከሀገር ውጭ ከሚመጣው ድጋፍ ይልቅ ከሀገር ውስጥ የሚሰበሰበው እርዳታ አስፈላጊ ነው፣ ምክንያቱም ተጎጂዎችን በፍጥነት ለማድረስ የሚያስችል ነውና። አሁን ግን ይህ ድጋፍ በጣም ተዳክሟል፣ የለም በማለት የሚቻልበት ደረጃ ላይ ነው ያለው። የሀገር ውስጥ ተራድኦ ከውጭ ይልቅ ሰውን ለማትረፍ የተሻለ ነው የሚለውም በምክንያት ነው። ከውጭ የሚደረገው እርዳታ ገና ሰዎች ተቀናጅተው ገንዘብ አሰባስበው ነው ወደዚህ የሚልኩት። ሀገር ውስጥ ግን እንዲህ አይደለም። ሰዎች ተስማምተው እርዳታውን የሚያስፈልጓቸው ሰዎች ጋር በአጭር ጊዜ ሊያደርሱት ይችላሉ። አሁን በዚህ ነገር ላይ እየሰራ ያለ አካል ብዙም አይታይም። ይህ ሊታረም ይገባል አለው። ሌላው የተራድኦ ስራ ላይ ያየሁትን ነገር ልንገር። በዚህ ድርቅ በርካታ ከብቶች፣ ፍየሎች፣ ግመሎች እና ሌሎችም እንስሳት ከአርብቶ አደሮች በግጦሽ እጥረት ሞተዋል። እነኚህን እንስሳት መታደግ ግን ይቻል ነበር። ለምሳሌ ባሌ ደጋማ እና ወይና ደጋ አካባቢዎች ሲሰበሰብ የነበረው ስንዴ ተረፈ ምርቱ ብዙ ይቃጠል ነበር። ይህን ተረፈ ምርት በባሌ ቆላማ አካባቢዎች በግጦሽ መጥፋት እየሞቱ ላሉ እንስሳት በትንሽ ዋጋ ማድረስ ይቻል ነበር። ስለዚህ እስካሁን ያጣናቸው የእንስሳት ሀብት መረዳዳት እየቻልን በችልተኝነታችን ያጣናቸው ናቸው ብዬ ነው የማስበው።
ወጣት አረፋት በአገር ውስጥ ያሉ ኢትዮጵያውያን በተለይ በድርቅና በሌሎች ችግሮች ከቤት ንብረታቸው ተፈናቅለው በችግር ላይ ስላሉ ዜጎች ያላቸው መረጃም ደካማ መሆኑን ጠቅሰው ከዚያ ይልቅ በውጭ ሀገር ያሉ ዜጎች በማህበራዊ መገናኛ ብዙሃን ከሚያገኙት መረጃ ተነስተው የሚሰጡት ይበልጣል ሲል ተናግረዋል። ወጣት ጃተኒ ቦነያም በቦረና በድርቅ ለተጎዱ ሰዎች የአገር ውስጥ ሰብአዊ ድጋፍን ሲያስተባበሩ ከነበሩት አንዱ ነው።
ይህ በገንዘብ ቢተመን ትልቅ ገንዘብ ነው። የእንስሳት ሀብትን መታደጉም ዜጎችና መንግስት በድርቅ ከተጠቁት ቦታዎች ወደ ሌሎች ተዛውረው ይህ ሀብት እንዲተርፍ የማድረግ ኃላፊነት አለባቸው።
አቶ ገረመ ወሊቃ የኦሮሚያ አደጋ ስጋት ስራ አመራር ቢሮ ወይንም የአሁኑ ቡሳ ጎንፋ ምክትል ኃላፊ ናቸው። በኦሮሚያ ክልል ብቻ ድርቅ ባስከተለው ረሃብ ከ3.2 ሚሊዮን በላይ የሚሆን ህዝብ የምግብ እርዳታ በቋሚነት እየተሰጣቸው መሆኑን ገልጸው የአገር ውስጥ እርዳታ ድጋፍ አሁን ተቀዛቅዘዋል ለሚለውም ቀጣዩ ምላሽ ሰጥተዋል።
አሁንም ቀጥሮ ነው ያለው። እንደነገርኩ በሁለተኛ ዙር የሰበሰብናቸው ድጋፎች እርዳታ በሚያስፈልጋቸው ቦታዎች እያደረስነን፣ ሁለተኛ ደግሞ በክልል ደረጃም ለተጠባባቂነት የገዛ ነው የምግብ እርዳታም ለተጎጂዎች በማድረስ ላይ ነን። ለምሳሌ በቅርቡ ወደ 20 ሺህ ኩንታል የሚሆን የምግብ ድጋፍ ወደ እነዚህ ዞኖች ልከናል።
አቶ ገረሙ የድጋፍ አሰባሰቡ ለምዝበራ እንዳይጋለጥም የኦሮሚያ አደጋ ስጋት ስራ አመራር በአዲስ መልኩ አሰራሮችን ተግባራዊ እያደረገ መሆኑንም አክለው ተናግረዋል።
በባለፉት ጊዜያት ለሚፍ በሚል ሲደረግ የነበረው ድጋፍ በመርህ ደረጃ ነበር ሲከወን የቆየው። ያ ማለት ምንድን ነው? በማንኛውም በኩል የሚመጣ እርዳታ ህጋዊ በሆነ መልኩ ገቢ ተደርጎ
ግልጽ በሆነ መንገድ ተረጂዎች ጋር እንዲደርስ ነው ሲሰራበት የነበረው።
ይህን ተላልፈው የተሰበሰበውን ድጋፍ በመዘበሩ ግለሰቦች ላይ አስተማሪ የሆነ እርምጃ ተወስዷል። አሁን ግን በግለሰቦች የሚደረግ ማንኛውንም ድጋፍ ለማሳለጥ የቡሳ ጎንፋ ቢሮ ደንቦችና ስርዓትን ዘርግቷል። ሁሉም ድጋፎች ደንቡ በሚያስቀምጠው መሰረት ነው ከዚህ በኋላ የሚሆነው።
አቶ ገረሞ ቢሮው በዘንድሮ ዓመት ብቻ ወደ 12 ቢሊዮን ብር የሚገመቱ የተለያዩ እርዳታዎችን ለተጎጂዎች ማድረሱን ገልጸው አሁንም ለተጎጂዎች ለመድረስ የተጠባባቂ ፈንድ ማቀናጀትን ጨምሮ ሌሎች ስራዎችን በመስራት ላይ ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ደረጀ እንግዲህ ከዘገባው እንደተከታተል ነው ባለፉት 40 አመታት ውስጥ ያልታየ እንደሆነ የተነገረ ባለው በዚህ ድርቅ ክፉኛ ከተጎዱ ሀገራት መካከል ኢትዮጵያ አንዷ ናት። ሶማሊያ፣ የኦሮሚያና የደቡብ ኢትዮጵያን ክልሎች የመታው ድርቅ ደግሞ በሚሊየን የሚቆጠሩ እንስሳትን ገድሏል። በሚሊየን የሚቆጠሩ ሰዎችን ደግሞ ለረሃብ አጋልጧል።
ልክ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽንም በቅርቡ በድርቁ ምክንያት ለተጎዳው ህዝብ የሚሰጠው እርዳታና ድጋፍ ተጠናክሮ እንዲቀጥል አሳስቦ ነበር።
አው ደረጀ እንግዲህ በሰብአዊ ድጋፍ ዙሪያ የሚሰሩ ስራዎችን እንዲሁም ሊሰሩ የሚገቡ ተግባራትን የሚዳስሱ ተጨማሪ ዘገባዎችን መስራታችንን እንቀጥላለን። ወደ ተከታዩ ዘገባ ከመላፋችን በፊት ግን በሌላ ሙዚቃ አረፍት ብናደርግስ ምን ይመስላል?
ጥሩ ብለሻል ስመኝሽ። መሰሉ ፋንታውን ያወጣችው ወይ ለምጣ የተሰኘው ዜማ በሞት ያጣነው ተወዳጅ የሙዚቃ አቀናባሪ የኤልያስ መልካ የመጨረሻ ስራ ነው። የበርካቶችንም ልብ የነካ ነው። እሱን ሰምተን ስንመለስ ወደ ቤኒሻንጉል ጉሙዝ እናልፋለን። ቤኒሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ ተፈናቅለው ከነበሩ 475,000 ተፈናቃዮች መካከል ከ221,000 በላይ የሚሆኑት ወደ የአካባቢያቸው መመለሳቸውን የክልሉ መንግስት አስታውቋል። የክልሉ አደጋ ስጋት አመራር ጽህፈት ቤት ከትምህርት ገበታቸው ተፈናቅለው የነበሩ ተማሪዎች እንዲመለሱ የተለያዩ ተግባራትን እየፈጸመ መሆኑንም ገልጿል። የክልሉ መንግስት ባለፈው 2013 ዓ.ም
ትምህርታቸውን አቋርጠው የነበሩ 112,000 በላይ ተማሪዎችን ጨምሮ ከ300,000 በላይ ተማሪዎች በቀጣዩ 2015 ዓ.ም ለመማር እንደሚመዘገቡ ማቀዱን ጠቅሶ ይህንን የሚያበረታታ የትምህርት ንቅናቄ በክልሉ መጀመሩን አስታውቋል። ናኮር መልካ ተጨማሪው ልኳል።
የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ጽፈት ቤት ኃላፊ አቶ ታረቀኝ ታሲሳ ባለፉት 4 ዓመታት በጸጥታ ችግር ሳቢያ ተፈናቅለው ከነበሩ 475,000 ተፈናቃዮች መካከል ስለተመለሱትና በአሁኑ ጊዜም ለማቋቋም እየተሰራ ነው ስላሉት ተግባር አብራርተዋል።
የተፈናቀሉትን ሰዎች ማገዝ ላይ ኢመርጀንሲ ላይ ብዙ ጊዜ ነው ያሳለፍነው እና ከቅርብ ጊዜ ካሳለፍነው 3 እና 2 ወራት ጀምሮ ወደ መልሶ ማቋቋም ስራ ነው ተገብቶ ያለው። መጀመሪያ ሰላም መረጋገጥ አለበት፣ ከዛ ዜጎች ወደ ቀያቸው መመለስ አለባቸው። ወዲያውኑ ደግሞ ወደ እርሻና ወደ አንዳንድ ስራዎች ወዲያውኑ መግባት አለባቸው ተብሎ እዚህ ላይ የተደረገውና እየተደረገ ያለው ርብርብ በጣም ከፍተኛ ነው። ድጋፎችም ጎን ለጎን እየተካሄዱ ነው ያሉት። ትልቅ ትኩረት የተሰጠው የጸጥታ ሁኔታ፣ የልማት ሁኔታ፣ የተፈናቃዮችን የማስመለስ ሁኔታ እና ከዚህ ጋር የተያያዙ ጉዳዮች ናቸው። በዚህ እንቅስቃሴ ውስጥ ወደ 221 የሚጠጉ ዜጎች ወደ ቀያቸው ተመልሰዋል። ወደ ቀያቸው ከተመለሱም ስራቸውን ጀምረዋል።
አቶ ታረቀኝ አክለውም መፈናቀሎች በነበሩባቸው የአሶሳ ካማሽና መተከል ዞኖች እንዲሁም ማውኮሞ ልዩ ወረዳ ውስጥ ከዚህ በፊት ተፈናቅለውባቸው ከነበሩ የክልሉና ሌሎች ክልሎች አካባቢዎች ከነቤተሰቦቻቸው ጋር የተመለሱ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ለማድረግ የተለያዩ ተግባራት በመንግስት እየተከናወኑ መሆናቸውን ገልጸዋል።
ከዚህ ጋር ተያይዞ ወደ 221 ትምህርት ቤቶች ናቸው ወድሞ ያሉት። እነዚህም በለቀቃዊ ማስፌት ከምንሰጥም ቢሆን በሸራም ቢሆን በሌላም ቢሆን በአካባቢ ማቴሪያልም ቢሆን ተፈርቶ አስፈላጊ ቁሳቁሶች ተሟልቶ ተማሪዎች ወደ ቀያቸው ተመልሶ ወዲያውኑ ትምህርት መጀመር አለባቸው የሚል ነው የንቅናቄው አካል። ምንም እንኳ ጸጥታው ትንሽ የሚዘገይባቸው አካባቢዎች ካሉ እንኳን አቅራቢያቸው ወዳለው ትምህርት ቤት መጥቶ የሚማሩበት ሁኔታ ነው እየተመቻቸ ያለው። ለምሳሌ ማሆና ፎሞ ላይ አሁን 12ኛ ክፍል የሚፈተኑ ተማሪዎች ወደዚህ ወደ አሶሳ መጥቶ እየተማሩ ነው ያሉት። ፈተናቸውን ይወስዳሉ። ማንም ዘንድሮ ከትምህርት ውጭ፣ ከልማት ውጭ፣ ከስራ ውጭ ማለፍ የለበትም ተብሎ ነው በቁርጠኝነት እየተሰራ ያለው።
ከዚህ ጋር ተያይዞ በክልሉ ውስጥ የጸጥታ ችግርን ጨምሮ በሌሎችም ምክንያቶች ትምህርታቸውን አቋርጠው የነበሩ ተማሪዎችና በትምህርት ላይ የነበሩ ተማሪዎችን በቀጣዩ 2015 ዓ.ም ወደ ትምህርታቸው እንዲመለሱ ንቅናቄ እያደረጉ መሆናቸውን የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ቃሲም ኢብራሂም ገልጸዋል። በቀጣዩ ዓመት ከ300,000 በላይ ተማሪዎች ተመዝግበው በትምህርት ገበታቸው ላይ እንዲገኙ መታቀዱንም ኃላፊው ገልጸዋል።
ይህ ንቅናቄ ያስፈለገበት ምክንያት ተማሪውንም ማህበረሰቡንም አነቃንቀን ከትምህርት ገበታ ውጭ የሆኑ ተማሪዎችን ወደ ትምህርት ቤት ለማስመለስ የሚደረግ ንቅናቄ ነው። እስካሁን ባለው መረጃ ከ300,000 በላይ ተማሪ ነው አጠቃላይ ይመዘገባል ተብሎ የሚጠበቀው። እንግዲህ አብዛኞቹ እታ ችግር የነበረባቸው አካባቢዎችም ናቸው። ከዚህ በፊት የነበረው በ594 አንደኛ ደረጃ እና 89 ሁለተኛ ደረጃ እንዲሁም 11 አማራጭ መሰረታዊ ትምህርት ቤት እንዲሁም 38 ቅድመ ህጻናት ላይ ትምህርት ሲሰጥ ነበር። አሁን ባለው መረጃ ግን ያው በከፊል ትምህርት ቤቶቻችን የወደሙበት ሁኔታ አለ። እንደዚሁም የትምህርት ቁሳቁስም ውድመት አለ።
አቶ ቃሲም ይሄም ተቀብሎ ለማስተማር ታቅዶ ከነበረው በ21,000 ተማሪዎች ብልጫ እንዳለው ጠቁመው በተለይ በጸጥታ ችግር ሳቢያ ትምህርታቸውን አቋርጠው የነበሩ ተማሪዎች እንዲመለሱ ትኩረት መደረጉን ገልጸዋል።
እነዚህም ውድመቶችም የወደሙ ትምህርት ቤቶችንም ጭምር መልሰን ወደ ቦታ በመመለስ ነው ትምህርት ቤት ወደ ትምህርት ቤት ተማሪው የሚጠራው። ዋና አላማው ተማሪ ከትምህርት ቤት ቦታ ውጭ መሆን የለበትም ነው። የትኛውም ቦታ ሆኖ ትምህርት ቤት ማግኘት አለበት። ድንኳን በሚያስፈልግበት ቦታ ላይ ድንኳን እየተከል፣ ቆርቆሮ በሚያስፈልግበት ቦታ ላይ ቆርቆሮ እየተከል በምንችለው አግባብ በዚህ መልኩ መሄድ አለብን ነው። አንጻራዊ ሰላም ባለበት ቦታ ላይ ትምህርት እናስጀምራለን ነው። እስካሁን ድረስ ሌሎችም በበጎ ፈቃደኞችም በተለያየ በተናጠልን በጋራም ድጋፍ ያደረጉ አካላቶች አሉ። ድጋፍ ስራም እዚህም እዛም የተሰበሰበ ነው። ቁሳቁስ መሰብሰብ፣ ለተማሪዎች የሚያስፈልገውን እንትን ማድረግ፣ አሁን ጉዳቶች ስላሉ ያን ጉዳቶች የሚያካክስ ነገር በአንድ ጊዜ ማድረግ አይቻልም። ነገር ግን ያው የተማሪ ቁጥሩ ተፈናቃይ ቁጥሩ እንደዚህ ስለሚበዛ የተሟላ ድጋፍ ማድረግ ባይቻልም ከሞላ ጎደል ድጋፎቹንም እንደዚህ አይነት ደብተር፣ አንዳንድ ቁሳቁሶች ወደ ትምህርት ቤታቸው ላይ ሆነው የመማሩበት ሁኔታ ይመቻቻል።
ምክትል ኃላፊው በቤኒሻንጉል ጉሙዝ ክልል ትምህርታቸውን አቋርጠው የነበሩና የሚመለሱ ተማሪዎችን በአሃዝ ከመግለጽ ቢቆጠቡም የክልሉ ኮሚኒኬሽን ጽህፈት ቤት የክልሉን ርዕሰ መስተዳድር አቶ አሻድሊ ሀሰንን ጠቅሶ በማህበራዊ መገናኛ ገጹ እንዳስነበበው ከሆነ የጸጥታ ችግርን ጨምሮ በተለያዩ ምክንያቶች ከትምህርት ገበታቸው ተፈናቅለው የነበሩ ከ112,000 በላይ ተማሪዎችን በቀጣዩ ዓመት ወደ ትምህርት ለመመለስ መታቀዱን መግለጻቸውን አስፍሯል። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ቃሲም በበኩላቸው ተማሪዎቹን በታቀደው መጠን ወደ ትምህርታቸው ለመመለስ ከፍተኛ ርብርብ እንደሚያስፈልግ ተናግረዋል።
እንግዲህ መጨረሻ ላይ ማስተላለፈው አጠቃላይ ማህበረሰቡ ለዚህ ድጋፍ እንዲያደርግ ነው። መንግስታዊ ያልሆነ ድርጅትም የትኛውም ግለሰብም ጭምር ሰው ከትምህርት ቤት ገበታ ውጭ ሆነ ከትምህርት ገበታ ውጭ የሆነ ማንኛውም ተማሪ ህጻናትም ከተለያየ ምክንያት ከትምህርታቸውን ያቋረጡም በጣ ችግር ምክንያትም ትምህርታቸውን ያቋረጡም በትምህርት ቤት ውድመትም ያቋረጡ አሉ። እነዚህን ተማሪዎች ወደ ትምህርት ቤት ለመመለስ ከፍተኛ አቅም ይፈልጋል። አሁን ባጠና ነው ጥናት መሰረት ከ7 ቢሊዮን በላይ ስለሚያስፈልግ በየደረጃው ያለው አካላት ለዚህ ድጋፍ እንዲያደርግ ነው። ማህበረሰቡን ደግሞ ተማሪዎችን ወደ ትምህርት ቤት መማላክ እንዲተባበር ነው።
በቤኒሻንጉል ጉሙዝ ክልል ውስጥ ባለፉት 4 ዓመታት በተፈጸሙ ጥቃቶች በርካታ ሰዎች መገደላቸውንና በመቶ ሺዎች የሚቆጠሩ እንደተፈናቀሉ እንዲሁም መንግስት ጸጥታን በማረጋጋት ተፈናቃዮችን ወደየአካባቢያቸው በመመለስ ላይ እንደሚገኝ ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስታወት ዝግጅታችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርን። ሰላም፣ ደህና ደሩ።